ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
ጤነስትልኝ እንደምን አመሻችሁ ቋድመጭቻችን። ዛሬ ሐሙስ ግንቦት 5 ቀን 2013 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ግንቦት 5 ቀን 527 ቀናት አለፋቸው።
ወጣቶችን ለማፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል።
በቅድሚያ ለእስልምና ሃይማኖት ተከታዮች በሙሉ እንኳን ለኢድ አልፈጥር በዓል አደረሳችሁ እንላለን። ኢድ ሙባረክ። ሬት በስቶ የማርጣም ተረስቶ በሚል ርዕስ የቀረበውን የዕለቱን የፍኖተ ዴሞክራሲ ሀተታ እናሰማለን። በማስከተልም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዴሞክራሲያ ዝምታ ለበግም አልበጃት በሚል ርዕስ በ2008 ዓመተ ምህረት አውጥቶት የነበረውን እትም አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
በደቡብ አካባቢ በአማሮ ወረዳ ደርባ መነና በተባለ ቀበሌ አሸባሮች ያካሄዱት ጥቃት በሰው ህይወትና በንብረት ላይ ጉዳት ያደረሰ መሆኑን የወረዳው ኮሙኒኬሽን ቢሮ ሐሙስ ግንቦት 5 ቀን ባሰራጨው መግለጫ ገልጿል። ረቡዕ ግንበት 4 ቀን አጎራባች ከሆነው ከምዕራብ ጎጂ ዞን ከጋላና ወረዳ የመጡ አሸባሪዎች በአማሮ ወረዳ ደርባ መነና ቀበሌ ስኩሶ ሱቶ በተባለ ቦታ ነዋሪዎች በእንቅልፍ ላይ ያሉ በወሰዱት እርምጃ ሁለት ሰዎችን ሲገድሉ በሌሎች ሁለት ሰዎች ላይ የአካል ጉዳት ያደረሱ መሆናቸውም ተገልጿል። አሸባሪዎቹ በርካታ መኖሪያ ቤቶችን በማቃጠላቸው የአካባቢው ነዋሪ ቤት ንብረቱን ጥሎ የተሰደደ መሆኑን ቢሮ ጨምሮም ገልጿል። ከዚህ በተጨማሪ በዚህ ወረዳ ጂጆሎይ በሚባል ቀበሌ ውስጥ አሸባሪዎች በእርሻ ንብረቶች ላይ ጥቃት ሰንዝረው ጉዳት ያደረሱ መሆናቸውም ታውቋል። አሸባሪዎችን ፍርሃት የሚያስይዝ አካል አልተገኘም የሚሉት ነዋሪዎች የኮሬዝ በተደጋጋሚ አቤቱታውን ለአገዛዙ ባለስልጣናት ቢያደርስም ሰሚ ጆሮ አለማግኘቱ ነዋሪዎች ምሬታቸውን እየገለጹ ይገኛሉ። ከጥቂት ቀናት በፊት በአክሱም ተፈጽሟል ስለተባለው የጅምላ ግድያ ያገዛዙ አቃቢ ሕግ መርምሮ የደረሰበትን ውጤት በመግለጫ ይፋ ማድረጉ የሚታወቅ ሲሆን አቃቢ ሕጉ ምርመራውን ለማካሄድ የተከተለው መንገድና የደረሰበትን መደምደሚያ በመቃወም Human Rights Watch እና Amnesty International የየራሳቸውን መግለጫዎች ማውጣታቸው ታውቋል። Human Rights Watch ባወጣው መግለጫ በአክሱም ቦታ ይዘነ በነበሩ የሻቢያ ወታደሮች ላይ የተወሰኑ የውያኔ ታጣቂዎችና ሚሊሻዎች መሳተፋቸውን የHuman Rights Watch ጥናት የሚያካትት መሆኑን አምኖም ጠቅላይ አቃቤ ሕግ ባደረገው ምርመራ የመከላከያ ኃይል አክሱንም በተቆጣጠረ በሳምንቱ ከዳር 19 እስከ 20 በሻቢያ ወታደሮች ለተፈጸመው ግድያ ምንም ሳይጠቅስ ማለፉንና በየመንገዱ በየቤታቸው እንዲሁም በእስር ቤት በሻቢያ ወታደሮች በጅምላ ስለተገደሉ ዜጎች ጉዳይ ዝርዝር ማካተት ነበረበትም ብሏል። የተገደሉትም ሰዎች አዛውንቶችና ህፃናት እንዲሁም ሴቶች የአምስት ልጆች እናት የሆነችው ሴት ጨምሮ ይገኙበታል በማለት ያቃቢ ህጉን መግለጫ አጣጥሎታል። አምነስቲም ያቃቢ ህጉን የምርመራ ውጤት በከፍተኛ ደረጃ የተች ሲሆን ድርጅቱ ባገኘው መረጃ መሰረት በአክሱም በሻቢያ ወታደሮች የጅምላ ግድያ የተፈጸመባቸው ሰዎች ያልታጠቁና ለመሸሽ ሲሞክሩ የነበሩ የአክሱም ነዋሪዎች መሆናቸው የተረጋገጠም ነው ብሏል። የሻቢያ ወታደሮች ለተሰነዘረባቸው የውያኔ ተዋጊዎች ጥቃት መልስ ከመስጠት ይልቅ ህይወታቸውን ለማትረፍ ሲሸሹ የነበሩ ንጹሃን ዜጎችን የገደሉ መሆናቸውንና ከተገደሉት መካከለም በእድሜያቸው የገፉ አዛውንቶች ህፃናትና ሴቶች እንደሚገኙበትም ገልጿል። ሁለቱም ድርጅቶች ጉዳዩን ጣና ገለልተኛ በሆነ ዓለም አቀፍ ተቋም እንዲመረመርም ጥሪ አድርገዋል። በተያያዘ ዜና የአሜሪካው የባይደን አስተዳደር በአገዛዙ ባለስልጣኖች ላይ ማዕቀብ እንዲጥል የተወሰኑ የአሜሪካ ምክር ቤት አባላት ግፊት እያደረጉ መሆናቸውም ታውቋል። ከፍተኛ የሆነ የውጭ ምንዛሬ እጥረት ኢኮኖሚውን እየጎዳ ባለበት ሁኔታም በቅርቡ የብሔራዊ ባንክ በውጭ ምንዛሬ አያያዝ ላይ ያደረገው ለውጥ ያስመጪዎችን የማስመጣት አቅም አዳክሞ በርከት ያሉ ፋብሪካዎችን ሊያዘጋ እንደሚችል ባለሙያዎች አስጠነቀቁ። በተለይ በኢንዱስትሪያል ፓርክ የሚገኙ የተለያዩ የማምረቻ ድርጅቶች የብሔራዊ ባንኩ መመሪያ በጣም ሊጎዳቸው እንደሚችል በመገንዘብ በአስቸኳይ እንዲለወጥ ወይም እንዲሻሻል አቤቱታ አቅርበዋል። ከአንድ አመት በፊት ብሔራዊ ባንክ ባወጣው ፖሊሲ መሰረት ምርታቸውን ወደ ውጭ የሚልኩ ድርጅቶች የውጭ ምንዛሬን አስመልክቶም ሁለት አካውንቶች እንዲከፍቱ ይፈቀድላቸው ነበር። አንደኛው በውጭ ምንዛሬ ከሚያገኙት የምርት ሽያጭ ውስጥ 30 ከመቶን በአካውንት ውስጥ እንዲያስቀምጡ የሚፈቅድ ሲሆን ሁለተኛው አካውንት ደግሞ 70 ከመቶ የሚሆነውን የውጭ ምንዛሬ እስከ 28 ቀን ድረስ አስቀምጠው ከዚያ ወዲህ በብር ሊያወጡ የሚችሉበትን ሁኔታ የሚፈቅድ ነበር። ከሁለት ወር በፊት ብሔራዊ ባንክ ይህንን መመሪያ ለውጦ 30 ከመቶ የሆነውን የውጭ ምንዛሬ ለብሔራዊ ባንክ እንዲያስረክቡ አዟል። መመሪያው በመርታ አምራቾች ከፍተኛ የሆነ ጫና ሊፈጥር የሚችል ሲሆን ለማምረቻ የሚሆኑ ጥሬ ቃዎችን ከውጭ ማስገባት የማይቻል መሆኑንም ይናገራሉ። ባለፈው ማክሰኞ ግንቦት 3 ቀን በሱዳን ካርቱም በሰላማዊ ሰልፈኞች ላይ ተኩስ ከፍተው ሁለት ተማሪዎችን የገደሉትና ጉዳት ያደረሱት ወታደሮች በቁጥጥር ስር መዋላቸው ወታደራዊ ባለስልጣኖች የተገለጸ ቢሆንም የሱዳን ጠቅላይ አቃቤ ሕግ ወንጀለኞች ተሰጥተውት በአገሪቱ ሕግ መሰረት ለፍርድ እንዲያቀርባቸው ጠይቋል። ማክሰኞ ዕለት ዜጎች ሰላማዊ ሰልፍ ያደረጉት ከሁለት ዓመት በፊት በሱዳን በተደረገው ህዝባዊ እንቅስቃሴ ላይ በወታደሮች በግፍ የተገደሉትን ከ200 በላይ የሆኑ ሰላማዊ ሰልፈኞች ለማስታወስ ነበር። አቃቤ ሕጉ ስላቀረበው ጥያቄ በወታደሩ ተቋም በኩል የተሰጠ መልስ ባይኖርም የሱዳን ወታደራዊ ባለስልጣኖች የሱዳን ህዝብ አንድነቱን እንዲጠብቅና መረጋጋት እንዲፈጠር ቅስቀሳ ያደረጉ መሆናቸውም ታውቋል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
ህዝቡ ደግፎታል ብለው ለሚዋሹትም ወያኔ በስልጣን ላይ ያለው ባፈናና በግድያ እንጂ ህዝብ ጸረ ወያኔ መሆኑን በማያወላውል መንገድ አሳይቷቸዋል። አገራችን አዲስ ብሩህ ምዕራፍን የሚከፍት አጋጣሚ አለልን። አያያዛችን ውጤቱን ይወስናል ማለት ነው። ከመንታ መንገድ መድረስ አይነት ነው። ወደ ተፈለገው መንደር ወይም ወደ አውሬ መፈንጫ ጉዞ በየት? አያያዝ እንዴት? የህዝብ አመፅ ድሉን ሊቀማ እንደሚችል ለማወቅ የራሳችንን የካቲትና በቅርቡም የግብፅ ህዝብን ሰቆቃ ማየት ለምንችለው ግልጽ ነው። የተባበረ ትግል ለዲሞክራሲያዊት ኢትዮጵያ ወያኔ ላይ እንረባረብ፣ ጠባቦችና ትምክህተኞችን እንቋቋም። አመፅ ለዲሞክራሲያዊት ኢትዮጵያ
ቀድሞ ለፋሽስቶ ያጎነበስን ዛሬም ለቆጠኞች እንበረከትን የነፃነት ዋጋ ድምፅህ እስከዚያን በዘርን አትመርቅ
የሐሙስ ግንቦት 5 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ። ሬት በስቶ የማርጣም ተረስቶ ጊዜ የማያሳየው የለም የሚለው ላይ የሚቀይረው የለም የሚለውን መጨመር ይከጅለናል። ሰው ዛሬ መገረምን ሲያሳይ የሚያስደብቀን ካለ ያኔ ገና ጎህ ሲቀድ ሻቢያ ምን ዓላማ እንዳለውና ኢትዮጵያን ሊያጠፋ የተነሳ መሆኑን፣ ገና በደርግ ጊዜ አቡነ ማትያስ የባዕድ ቅጥረኛ ዘረኛ መሆኑን፣ ገና በአብዮቱ ዘመን ጊዜያዊ ህዝባዊ መንግስት ጎዳና ወደ ህዝባዊ ዴሞክራሲያዊ መንግስት የሚወስደን ብቸኛ ጎዳና መሆኑን፣ ወያኔም ለስልጣን በባዕድ ድጋፍ ሲደርስ ይህ ዘረኛ ቡድን አገርን ከፋፋይ የአደባባይ አውሬ መሆኑን፣ ኮሎኔሉ ሲታጭ ይህ ቀጣፊ ኢትዮጵያዊ ሳይሆን ጠባብ ብሔረተኛ ዘረኛ መሆኑን ጠቁመን ነበር፣ ተነግሮ ነበር። ብዙዎች ግን በግርግር ተደናግረው ከሐቁ ይልቅ አጉል ምኞታቸውን አስቀድመው በሀገር ላይ ለደረሰው ጉዳት ተጠያቂ ሆነው መገኘታቸው የታየና ዛሬም እየተረጋገጠ ያለ ነው። ጭቆና ባይለመድም አብሮን የቤት ልጅ ሆኖ መጓዙ ሐቃችን ሆኖ ቆየና የነጻነት መብት መልኩ ጣዕሙ ጠፍቷቸዋል አስባለብን። የሻቢያ ጦር ትግራይ አልገባም ቅጥፈት፣ የሻቢያ ጦር ከትግራይ እየወጣ ነው ውሸት፣ ለምርጫ ብዙ ሚሊዮን ዜጋ ተመዘገበ ሌላ ውሸት፣ የምርጫ ቦርዱ ሊቀመንበር ተብላ ተሹማ ያገዛዙ አገልጋይ አፏ እያመለጣት በአፋር በኦጋዴን ምርጫ አይካሄድም በአዲስ አበባም ብዙ አልተመዘገበም በማለቷ አፈሽን ዝጊ እዝን ተሰጥቷታል። ባዕዳን ኃይሎች ምን ያህል አፍቅሮ ወያኔ እንደያዛቸው ያልገባው ኮሎኔል አሁን ወያኔን ደግፈው በግራ ቀኙ ሲያጣደፉት ግራ የገባው ሲሆን፣ በሌላ በኩል ፈረንጆቹ ኢትዮጵያ ላይ ተነሱ በሚል የህዝብ ብሔራዊ ስሜት ሊቀሰቀስ ይፍጨረጨራል። ሰው ሊያንስ ሲል ይኮራል እንደተባለው ኮሎኔሉ የህዝብ ድጋፍ እየጠፋበት ሲመጣ ይበልጥ እየታበየ መምጣቱ መታየቱ አልቀረም። አላቅሙ በዚያ እየተነኳኮሰ ኢትዮጵያን እርቃኗን አቁሞ ለአደጋ እያጋለጣት ነው። ብሔራዊ ብቃት ያለው ጦር የላትም። በየጎጡ የተከፋፈለ ጦር ተብዬ ነው ያላት። ዘመናዊ መሳሪያ ታጥቆ በመቶሽዎች የተቋቋመ ኃይል አለ ቢሉም የኦሮሞንጂ ያልታጠቀ አማራን ገዳይ መንጋንጂ የሀገር መከላከያ ሰራዊት ሊባል የሚችል አይደለም። ወያኔ ላይ በተደረገው ዘመቻ የኦሮሞ ባታሊዮኖች በጦር ሜዳ ተገኝተው አለመዋጋታቸው ምስጢር አይደለም። ተዋጊውን የመሩት እነ ባጫ ደበሌና ብርሃኑ ጁላለ መሆናቸውንም የሚያውቅ ያውቃል። ውሸት ይዳርጋል ለሞት የሚለውን ኮሎኔሉና ጭፍሮቹ ገና አልሰሙትም። ሰምተው ከነበርም አላመኑትም። ህዝብ ሊረሳውና ሊዘነጋው የማይገባው ዋናው ሀቅ የኮሎኔሉ አገዛዝ ዘረኛ ጸረ ኢትዮጵያ መሆኑን ነው። አማርኛና ተዋህዶን ማጥፋት በሚል ሰነዶች ጥናቶች ተዘጋጅተው በሚስጥር ለካድሬዎቻቸው ተሰራጭተዋል። በነታከለ ኦማ ጊዜ የተዘጋጀ አዲስ አበባን እንዴት ፊንፊኔ እናደርጋለን ጥናት ዛሬም በከንቲባ ተብዮ ቢሮ አለ። ኮሎኔሉ ከነጭፍሮቹ ተመርጦ ሐላፊ ሲባሉ እነዚህ እቅዶች እንጂ የኢትዮጵያን እድገት እቅድን አይደለም በስራ የሚያወሉት። በአዲስ አበባ ስንት ህፃናት መንገድ አዳሪ ሆነው ሲሰቃዩ በቢሊዮኖች ብር የኦሮሚያ ጽህፈት ቤቶች የሚሰሩት ምንን ይጠቁማል? የነገን ኢትዮጵያ ወይስ ኦሮሚያ? ዘረኛ አይደለሁም ባዩ ኮሎኔል መስሪያ ቤቶችን፣ ጦሩን፣ ፖሊሱን ወዘተ በራሱ ብሔር ተወላጆች መሙላቱን ሊክድ ይጥራል እንጂ ውሸቱን መሆኑን ህዝብ ያውቃል። ቤተክርስቲያኖች በቅርቡስ ለእሳት አልተዳረጉም? በቅርቡስ ክርስቲያን እስላም በሚል ህዝብ ሊያፋጁ ጥረው በህዝብ እንብኝ ባይነት አልከሸፈባቸውም? ኮሎኔሉ ጭንቀቱ ለራሱ ስልጣን መሆኑን ሁሉም ያውቃል። ችግሩ ስልጣኑን ሊያረጋግጥ የተነሳው በጸረ ኢትዮጵያ ዘረኛ እርምጃዎች አማካኝነት መሆኑ ነው። በወለጋ፣ በመተከል፣ በወያኔ ግርፍ ቅማንቶች ወዘተ በአማራው በቀማንት አገው ሽናሻ ጌዲዮ አፋር ወዘተ ላይ የሚደርሰው ግፍ ሊደበቅ የሚችል አይደለም። ወያኔን አይቀጡ ቅጣት ቀጥቶ ማደባየትና የተሰረቀ መሬትን ማስመለስ ግዴታ ቢሆንም የመጨረሻው አይደለም። ገና ብዙ ግዳጅ ይጠብቀናል ያገርን ለዕልና ለማስከበር። አሁንም ጥሪው በስልት ተደራጅ ታጠቅ ተዘጋጅ ነው። ፍጅቱ ተስፋፍቶ ሊቀጥል ተዘጋጅቷል። አገራችን ለጠርጫሪዎችም ክፍቶናለች። ከመቼውም ጊዜ ባላነሰ አረቦች ግብጽና ባዕዳን ለጥቃት የተመቻቸች አገር አግኝተዋል። እችላለሁ ብሎ ያሻጋሪ አታላይ አርክሶ አጣላ ከኑሮ ሊያለያይ ብሎ ነበር የዛሬ 31 ዓመት በፊት ታዋቂው ገጣሚ ኃይሉ ገሞራው። ሳያፍር በራሱ አፍ እኔ ነኝ አሻጋሪ ብሎ የታበየው ውርጋጥ ኮሎኔል የምን ሽግግር ለነፍስ ነው ትንግርት ያለኝ ብሎ ለቀውሳችን መፍትሄ ሊሰጥ የሚችለውን የሽግግር አማራጭ አሽቀንጥሮ ጥሎ ወደ አጥፊው አምባገነንነት አዙሪት ከተተን። ብቻውን ያደረገው አይደለም። አፈጮሌ ሲሆን ግንዛቤ ዜሮ ሆነንለታል። ቅኔ ዝረፉለት ያሉን፣ በዓለም ደረጃ ይሸለም ዘድ እንቀስቀስለት ያሉን፣ ከፈርዖን ቤት የወጣ ሙሴ ነው ያሉን፣ ገሃድ የሆነ ጥራዝ ነጠቅነቱን መገንዘብ ያቃታቸውና ግሩም ምሁር ያሉት፣ ጠቅላይ ሚኒስትር ያሉት፣ መሬት ወድቀው ጫማውን የሳሙ ማፈሪያዎች መድረኩን አጨናንቀው ነበር። በአጭር ጊዜ ያውም ምንም ሳይሰራ በመላሱ ብቻ ከስልሳዎቹ የተክለ ሰውነት ባለቤቶች ኪም ኢል ሱንግ፣ ሀቢብ ቡርጊባ፣ ቦካሳ፣ አሚኖች ወዘተ በልጦም ተገኘ። የዘፈኑለት ሆዳሞችስ ዛሬ ህዝብን ይቅርታ ሳይጠይቁ እንዴትስ ይቅር ይባላሉ? ነገሩ የቂም ጉዳይ አይደለም ግን ህዝብን በጠራራ ፀሐይ ከርተው ለዘረኞች የገበሩትን ገልበጥ ሲሉ አገር ወዳድ ብሎ ማቀፍ እየጎዳን እያሳሳን ስለታየ መቆም አለበት ለማለት ነው። በዚህም መሰረት አገር ወዳዶችን ያወገዙ ያስገደሉ ራሳቸውን ለሻዕቢያም ለግብጽም ለገንዘብ ሲሉ የሸጡ ተለጣፊዎችና የዘረኞች ጋድሬዎች ለአምባገነን አቅራሪ ዘፋኞች ህሊናቸው በሆዳቸው የተገዛ ድርባዮች ቢሞቱ ይሻል የነበር ምሁር ተብዬ ሙጃዎች በህዝብ ጎራ የንጎቻ ቦታም ሊኖራቸው ሊሰጣቸው አይገባም። ክህደትን ከሚያመነጭ አገር ከሚያጠፋ አጉል ፍልስፍና ፍጹምነት ያለው ጭራሽ መሃይምነት የተሻለ ነው ተብሏል። ኢትዮጵያን ለማዳን ኢህአፓ ሐቀኛ አገር ወዳዶችን ለህብረት ትግል ይጠራል። ድል ለኢትዮጵያዊነት ዘረኛው የኮሎኔሉ አገዛዝ ይውደም።
ስህተትን መደጋገም መብትንም አገርንም ያሳጣል።
በ2005 ዓመተ ምህረት በፍኖተ ዴሞክራሲ እየቀረበ
ህይወት ተመክሮ ነው። ያሳለፍነው ጊዜና ያየነው ሁሉ ተመክሯችን ነው። ታሪክም ያስተምረናል። ለዚህም ነው ታሪኩን የረሳ ስህተቱን ይደግማል የሚባለው። ትምህርት መቅሰመን እንቢ ብሎ በጭፍኑ መጓዝን መርጧልና። ስህተት በግለሰብ ደረጃ ከተወሰነ ጉዳቱ ቀላል ሊሆን ይችላል፣ ግና በሀገር ጉዳይና የነገ ዕጣ ላይ ስህተት እየተፈጸመ ከሆነ ግን አገርንም እስከ ማጣት ሊያደርስ የሚችል ከባድ ጥፋት ሊሆን ይችላል። ዛሬ የወያኔ አገዛዝ ሊቆጣጠረው እያቃተው ባለ ቀውስ ውስጥ እየገባ ባለበት ይህን ሁኔታ ተጠቅሞ ለመሰረታዊ ለውጥ መዋደቅ ሲገባ ያረጁ ያፈጁ ስህተቶች እየተፈጸሙ የህዝብ ትግልና ድልም ላይ ጋሬጣ እየሆኑ ነው። እስቲ ወደ ኋላ መለስ ብለን ያሳለፍነውን ጊዜ የሩቁን ባይሆን የቅርቡን እንገምግም። በ1997 ምርጫ ለምሳሌ የህዝብ ድል የተደናቀፈው በወያኔ ግድያና አፈና እርምጃ ሳይሆን በተቃዋሚ ነን ባዮች ክህደት መሆኑ ሐቅ ነው። ወኔ ቢሶች መሪ ተብለው ከመደነቃቸው ከመጣቀፋቸው ባሻገር ታሪካዊ ውጤት ይኖረው የነበረውን የሙት ከተማ አድማ ሁለት ዶክተር ተብዬዎች ከአሜሪካና እንግሊዝ ጋር ሆነው በጠራራ ፀሐይ አክሽፈውታል። ግለሰቦቹ ግን ዛሬም የተቃውሞ መሪ እየተባሉ ናቸው። የትግል ታሪካቸው ውዳቂ ሆኖ ሳለ ዛሬም ታጋይና አታጋይ ናቸው ብሎ በስራቸው የሚኮለኮል የለም ማለት አይቻልም። ወያኔን አመሮ መቃወም ሲገባ በተለይም እዘን ከፈጀ በኋላ አይንህን ላፈር ማለት ሲጠበቅ ከወያኔ ጋር በየሆቴሉ ውስጥ የሚጨልጡ ተቃዋሚ በሉን ባዮችን ዛሬም መሪያችን የሚሉ አሉ። አንረባም ወኔውም ቆራጥነቱም የለም ካሉ በኋላ ዋና ፍላጎታችን ከወያኔ ጋር መደራደርና መተቃቀፍ ነው ካሉን በኋላ የተቃውሞ መሪ ናቸው ብሎ ማቀፉና ለመከተልም መሰለፍ ከጅልነት በላይ አገርን ጎጂ ነው። በተጨባጭ ሁኔታውም ወንጀልም ሊሆን ይችላል። የታሪክ ሂደት ማን ነው ታጋይ? የህዝብ አለይታ ማን ነው? ከሃዲ ባንዳ የሚለውን ቆልጭ አድርጎ ያሳያል። መለስ ዜናዊ ለምሳሌ ጸረ ኢትዮጵያ አውሬ መሆኑ ከታወቀ ዘመን አልፏል። ዛሬ የሚያለቅሱለት ወይ ተገደው ነው ወይ ተጠቀምን ባይ ከርሳሞች ናቸው። ጸረ ወያኔን ባዮች ቀደምት ወያኔዎች ጉዳይ እዚህ ላይ መነሳት አለበት። ይህንን በተመለከተም በ1997ቱ ምርጫ በቂ ተመክሮና ትምህርት አግኝተን ነበር። የወያኔ ሽንፈት እውን ሊሆን ሲል ጸረ ወያኔን ያሉት ቀደምት ወያኔዎችና የክልል አንድ ተወላጆች ግልብጥ ብለው ወያኔን ደግፈው ማለትም ዘር ከልጓም ይጠቅሳል ብለው ሲቀሉና አሳፋሪ ሲሆኑ ታዝበናል። ዛሬም ከወያኔነቱና ዘረኝነቱ አልተላቀቅንም ብንልም ጀግና አገር ወዳድ ወዘተ በሚል ሲያቀርቡት የነበረው ሲያብርሃ በይፋ ወጥቶ ዘረኛ ወያኔነቱን በማረጋገጡ መወናበድን መርጠው የቆዩት ሲንጫጩ በተለይ ማዳመጥ ተገደናል። ሲየና መሰሎቹ ከመለስ ዜናዊ ቢጣሉም ከወያኔነት ቅንጣትም ቅራኔ የላቸውም። የወያኔን ምስጢራችን ብለው እስከዛሬ እየጠበቁ ያሉትም ለዚሁ ነው። ስዬ ገብሩ አስራት ወዘተ የወያኔን ምን ምስጢር አጋለጡ? ጠፉ ስለተባሉ የፖለቲካ እስረኞች ምን አሉ? ምንም። የወንጀል ምስጢር የራሳቸው ምስጢር ነው። ዛሬ ስዬ መለስን አዳናቂና ሰፊውን ህዝብ ሰዳቢ ሆኖ ቢከሰት ስህተቱ እሱን የሚመለከት ሳይሆን ያልሆነውን ሲያውኩ የነበሩትን ይጠቅሳል። ግለሰቡ ከጧቱ የወያኔ ምስጢር ጠባቂ ሆኖ የተገኘ ነው። ስለ ወያኔ ግፍና ፍጅት፣ ስለ ወያኔ የግዛት ስርቆትና መስፋፋት፣ ስለ ደብዛቸው የጠፋ እስረኞች ትንፍሽም አላለም። የፖለቲካ እስረኞች አልተያዙም ብሎም ክዷል። ስየና መሰሎቹ መለስን ቢጠሉም የትግራይና የወያኔን የበላይነት ግን ያፈቅራሉ። እነዚህን ከህዝብ ጎራ መፈረጅ ወንጀል አይሆንም? ምን ለነስዬ ዘር ከልጓም ብንላቸውም ሳይጠሩት አቤቶች ደግሞ ጥቂት አይደሉም። በኢትዮጵያ ያሉት የፖለቲካ እስረኞች ከአንድ መቶ አይበልጡም ብላ ከዘባረቀች በኋላ ዛሬ መለስ ሞተ ብላ ወይኔ ባይዋም የአሜሪካ ሰልጣኝ ተማሪ ተቃዋሚ ተብዬ አለች። ትላንት ለቅንጅት ዋና ዘፋኝ የነበሩ ዛሬ ለመለስ ዜናዊ የሐዘን ዘፈን እየቀረጹ ናቸው። ትናንት ጨካኝ ጸረ ወያኔ በሉን ብለው የተመጻደቁ ዛሬ ለመለስና ወያኔ ቡችላ ኃይለ ማርያም ጊዜ እንስጠው ባይ ሆነዋል። ቡችላው ግን ከኔ ብዙ አትጠብቁ፣ የመለስን መንገድ እከተላለሁ፣ የታሰሩትም ጋዜጠኞች ሽብርተኞች ናቸው ብሏቸዋል። ውሃ ቢወቅጡት እምቦጭ። ይህ በዚህ እንዳለ ግን ከዚህ ቀደም በጣም የተሳሳተ የፖለቲካ ግምጋሜ አድርገውና ደርግን ተራማጅ ብለው ከጎኑ በመሰለፍ ጸረ ሕዝብ ወንጀል የፈጸሙ ቡድን መሪዎች ዛሬም ከስህተታቸው አልማር ብለው ለባዕድ ጋዜጠኛ በሰጡት ቃለ መጠይቅ ወያኔ የተረጋጋ ነው፣ መዋቅሩ የጠነከረ ነው ወዘተ ብለው ሲያላዝኑ ተደምጠዋል። ክህደትም ወኔቢስነትም እኮ ልማድ ሊሆን ይችላል። ፋሽስቱን ደርግ ተራማጅ ማለት ጸያፍ ስህተት እንደነበረው ሁሉ ዛሬ ወያኔን ጠንካራና የተረጋጋ ወዘተ ማለቱ ደግሞ ወንጀል ነክ ትግልን አፋኝ ስህተት ነው። ለኃይለ ማርያም ደሳለኝ ጊዜ እንስጠው ባይ ቅሌታሞችን ሰውየው ራሱ ያፋፋራቸው ቢሆንም የመለስን ፖለቲካ መስመር ሳላዛነስ እቀጥላለሁ በማለት ወራዳነታቸውን ህዝብ ተገንዝቦ አንቀሮ ሊተፋቸው ይገባል ይተበቃል። ወያኔ ቀውስ ውስጥ ነው። ስለዚህ ተረጋጋ የሚሉ ዋሽዎች ናቸው። አቋማቸው ጸረ ህዝብ ትግል ነውና የራሳቸውን ቀቢጸ ተስፋ ሀገራዊ ሊያደርጉ ይጥራሉና በወያኔ ውስጥ የተካሄደውና እየተካሄደ ያለውን ቀውሳዊ ሂደት መረዳት ያቃታቸው በዚህ ወያኔ ሊጠናከር ነው ሲሉ በዚያ ግን የገባበትን ረመጥ አንደምታ መቀበልን በተመለከተ ወደ ጎን ይሸኛሉ። ዛሬ የወያኔ አገዛዝና ድርጅት ቀውስና ችግር ውስጥ መግባቱ የሚካድ አይደለም። ይህንን ቀውሱን በማባባስ ለህዝባዊ ለውጥ መሰረት ማድረግ ሲገባ በባዕዳን ትዕዛዝ መሽመድመዱ ጥፋት ነው። ተቃዋሚንም መሳቂያ መሳለቂያ ማድረግም የሚያስወግዝ ነው። ተቃዋሚነን እያሉ ግን መሳቂያ የሆኑ ኢምንት ቡድኖች ከመድረኩ መወገድና ማረፍም አለባቸው። ለነዚህም ሆነ ህዝብን አገርን ሲግዱ ለቆዩ ሁሉ ድጋፍ የምንሰጥ ከሆነ ግን ራሳችን በራሳችን ላይ በደልና ገፈን ከማሪ እንሆናለን። በቂ ተመክሮአለንና ስንት ውድ ደም ፈሶ የተማርነዋልና ይሄን ረስተን አንጃጃል። ወዳጅና ጠላትን እንለይ። ቡከን አድርባዩን እንወቅ። ሴተትን አንድበ ዴሞክራሲያ የኢትዮጵያ ህዝባዊ አብዮት ፓርቲ ኢህአፓ ልሳ አርባአንድ ቁጥር 4 ጥር 2008 ዓመተ ምህረት ዝምታ ለረግም አልበጃት። አምባገነኖች ስልጣንን ለመቆናጠጥ የህዝብን ፈቃድ ወይም ድጋፍ ፈልገውና ጠይቀው አያውቁም። የሚፈልጉት የህዝብን ታዛዥነትና ጸጥ ለጥ ብሎ መገዛትን ነው። የህዝብን ፍላጎት ሰምተው የልቡን ትርታ አዳምጠው ፍላጎቱን ተከትለው አግባብተውና በጋራ አቅጣጫ ላይ ተመስርተው ማስተዳደርን አያውቁበትም። የበታችና የበላይ ሰልፍን የሚያረጋግጡት በኃይል ወይም በጠመንጃ ብቻ ነው። በኃይል በመቀጥቀጥ ካልገበርክ፣ ተቃውሞህን ካላቆምክ የባሰ ይመጣብሃል በማለት ማሸማቀቅ፣ ሰብአዊ ክብርን መግፈፍና ማዋረድ የአምባገነኖች ተፈጥሯዊ መለያቸው እና ባህሪያቸው ነው። በዚያን ዘመን የተፈጠረው ተራማሽ ትውልድ በቁጭትና በቆራጥነት ተደራጅቶ ለመታገል የተነሳው ኢትዮጵያ ሀገሩ ከጥገኝነት፣ ከምጽዋተኝነት፣ ከድህነትና ከኋላ ቀርነት ተላቃ በሰላምና የእድገት ጎዳና እንድትራመድ በመመኘትና የአዲስ ስርዓትን ምስረታ አስፈላጊነትን በማመን ጭምር ነበር። ይህ የ1960ዎቹ ተራማጅና ለውጥ ፈላጊ የተማሪዎች እንቅስቃሴ ጭቆና፣ ብዝበዛና የግፍ አገዛዝ ከሚወዳት እናት አገሩ ተወግዶ ህዝባዊ የሆነ ስርዓት ተመስርቶ ህዝቡ ለተሻለውና ለሚገባው ኑሮና ክብር እንዲበቃ ለማድረግ ብሔር፣ ጾታ፣ ዕድሜና ሃይማኖት ሳይገድበው በአንድነት የተሰባሰበ ትውልድ ነበር። ለአገሩ ቀናይ፣ ለሕዝቡ አሳቢ የነበረውን የዚያን ጀግና ትውልድ ሕዝባዊና አገራዊ እንቅስቃሴ ለመግታት ሲል በወቅቱ የነበረው አገዛዝ መሪዎቹን አስሮና ገድሎ የተማሪውን ዓመፅ ቀጥ አድርጋለሁ በሚል እብሪት ተወጥሮ ነበር። ይሁንና የኢትዮጵያ ሕዝብ የግጽዋ ሞልቶ በመፈሰሱ የተነሳ በዩኒቨርሲቲና በሁለተኛ ደረጃ ትምህርት ቤት ተማሪዎች ተቀስቅሶ በአዝጋሚነት የተጀመረው የተማሪዎች እንቅስቃሴ በተለያዩ የአገሪቱ ክፍሎች ጭምር በመቀጣጠሉና የሕዝቡ ብሶት ገንፍሎ ያገዛዙን ግብዓተ መሬት እንዲፋጠን አድርጎታል። የአጼውን አገዛዝ የተካውና የየካቲቱን ሕዝባዊ እንቅስቃሴ ያጨናገፈው አምባገነኑ ወታደራዊ ቡድን የራሱን ሥልጣንና ኢትዮጵያን ለይቶ ማየት የተሳነው ፍጹም የሥልጣን ጥማቱ ዐይኑን የጋረደው ስለ ነበር የደርጉ መሪ አገር ጥሎ እስከ ፈረጠጠበት ቀን ድረስ ለሥልጣኔ ያሰጋኛል ያለውንና በአገራቸው ምድር የፖለቲካ የኢኮኖሚና የማህበራዊ ፍትህን እውን ለማድረግ ተደራጅቶ የታገለውን ተራማጅና ለውጥ ፈላጊ ትውልድ በጭካኔ መትሯል። ተዘራጆቹ ዛሬም ወንጀላቸውን ደብቀውና ክደው በጥፋት ጎዳና ተሰማርተው ይገኛሉ። ደርግን የተካው ዘረኛው ወያኔም መሰረተ ዓላማው ዘር፣ ጎሳና መንደር በመሆኑ የአገሪቱን አንድነትና ሉዓላዊነት በጽኑ ከማስደፈሩም ሌላ ተጋብቶ ተዋልዶ ተዛምዶና ተጎራብቶ ለዘመናት የኖረውን ሕዝብ በጎጥ በክልልና በሃይማኖት በመከፋፈል ፍራቻና ጥላቻ እንዲነግስ አድርጓል። ቃልና ተግባሩ ለየቅል የሆነው ጠባብ ብሔረተኛው ቡድን በዴሞክራሲ ስም አፈናን፣ በእኩልነት ስም ጭፍን አድሎን፣ በአንድነት ስም ክፍፍልን፣ በፍቅር ስም ጥላቻን በአገሪቱ በማንገስ በዓለም ዙሪያ አቻ በሌለው ደረጃ ጎጠኛና ጭፍን አምባገነንነቱን በተጨባጭ አስመስክሯል። የኢትዮጵያን የህብረተሰብ ታሪክ ስንመረምር እስካሁን ድረስ መንግስት የተባለው ተቋም የህዝቡን መሰረታዊ መብቶች እየገፈፈ ህዝቡ መብቱን ማጣት ብቻ ሳይሆን ባለመብት መሆኑን ጭምር እንዳያውቅ ለማድረግ ጥረት ሲያደርግ ቆይቷል። ኃይልን መሰረት ያደረገው የስልጣን ለውጥም መንግስት ነኝ ለሚል እብሪተኛ ሁሉ የበላይነትና ፍጹማዊነትን ሲያከናንብ ተመልክተናል። የአንድ መንግስት የስልጣን መሰረቱ የህዝብ ፈቃድና ምርጫ መሆን አለበት የሚለው መሰረታዊ መርህ በአምባገነኖችና ጎጠኞች እየተጨፈለቀ ቀጥሏል። በመሆኑም በአገራችን የህዝብ ፖለቲካ ሚና ከአምባገነን አገዛዝ ነጻ የሚያወጣ አመፅ ብቻ እንደሆነ አምኗል። እንኳን ህዝብ ሳይፈልገውና ሳይመርጠው የተሰየመ ኃይል ይቅርና ህዝብ ራሱ የመረጠውን መንግስት ቢሆን ሙሉ አመኔታና ፍጹም ስልጣን ሊሰጠው አይገባም። ስልጣን ብዙዎችን ያበላሻልና መቆጣጠር መቻል የህዝብ ኃላፊነትና ግዴታም ነው። ዛሬ በአገራችን እየተካሄደ ያለው የህዝብ አመፅ እምቢተኝነት የወያኔ ቱባ ቱባ መሪዎችና ካድሬዎቹ እንደሚወተውቱት በጥቂቶችና በአሸባሪዎች የተጠነሰሰ ሴራ ሳይሆን መብቱ የተረገጠውና የተገፋው ህዝብ በተፈጥሮ የተጎናጸፋቸውን መሰረታዊ የሆኑ የማይገረሰሱ የሰብአዊና የዴሞክራሲያዊ መብቶቹን ለማስከበር የሚያደርገው ህጋዊ ትግል አካል መሆኑ ፀሐይ የሞቀው ሀቅ ነው። ከጥገኝነትና ከምጽዋተኝነት፣ ከድህነት፣ ከኋላ ቀርነት ለመላቀቅ ከተፈለገ እድገት መኖር አለበት። እድገት ደግሞ ከሰላም በፊት አይመጣም። ሰላም ደግሞ በወያኔ ቸርነት አይወርድም። የሰላም ጠንቅ የሆነውን ወያኔን ለማስወገድ ኢትዮጵያን ለሚሉ ሁሉ አንድነት የግድ ያስፈልጋል። የአንድነትም ሆነ የአብሮ መኖር ቁልፉና መሰረቱ ጽንፈኝነትን አስወግዶ ህዝቡ እርስ በርሱ በእኩልነት፣ በወንድማማችነት፣ በእህትማማችነትና በዴሞክራሲ ተቻችሎ አብሮ መጓዝ ሲችል ነው። ዛሬ በአገራችን መልክዓ ምድር የሚደረገው ትግል በህዝቡና በጥቂት ጎጠኞችና የስልጣን ጥመኞች መካከል ያለ የህግ የበላይነትንና የስልጣን ባለቤትነትን ለማረጋገጥ የሚደረግ ትንቅንቅ ነው። የዚህ ህዝባዊ ተጋድሎ ማሳረጊያው ደግሞ የአገር ሉዓላዊነትና የህዝብ እኩልነት የሰፈነባት ዴሞክራሲያዊና ህገ መንግስታዊ ኢትዮጵያን በትግል እውን ማድረግ ነው። ዴሞክራሲን ለማስፈን የህዝብን ወሳኝነት የህግ የበላይነትና የአገር ሉዓላዊነት እንዲኖር የግድ ይላል። የመንግስት አይነት፣ የመንግስት ስልጣንና የመሪዎች የስልጣን ዘመን በህዝብ የሚወሰን እንጂ መንግስት በህዝብ ላይ ተወዝፎ ሲያሰኘው መብት ሲያሰኘው ጥይት እየለዋወጠ እንዳሻው እየወሰነ የህዝቡን ጥቅም እየሸጠ የህዝቡን ፍላጎትና መብት እየረገጠ ሊገኝ አይችልም። ዴሞክራሲ በህዝብ ልዕልና እንጂ ባልተመረጡ አልኩባይ ሞግዚቶች የሚገለጥ አይደለም። በተጨባጭ እንደሚታየው የህዝብ ወሳኝነትና ልዕልና ባስጢሙ ተደፍቷል። ያለፈውም ሆነ ያለው አገዛዝ በህዝብ ስም የሚገዙ አምባገነን አገዛዞች ነበሩ ናቸው ማለት ትክክል ነው። ዛሬ በኢትዮጵያ የሚታየውና የሚሰማው የዴሞክራሲና የጎህ ስርዓት ሳይሆን ያስከፊ አምባገነናዊ አለው ምን ትሆናላችሁ የሚል የሰቆቃ ደወል ነው። ዴሞክራሲ ላማለኝ በሰማይ ወተቷንም አላይ እንደሆነ አለ። ወያኔ ሁሉን እንዳሻው ወሳኝ፣ መብትን ገዳቢ፣ እኔ በቀደድኩላችሁ ጎዳና ብቻ ተራመዱ ባይ ነው። ዛሬም እንደ ትናንትናው ህዝቡ ከፖለቲካው መድረክ ከወሳኝነትና ከባለሙሉ መብትነት እንደተነጠረ ነው። ለመብቱም ካልታገለ ወያኔ በያዘው የጥፋት ጎዳና ቀጣይ እንጂ የሚታረም አለመሆኑ ለሁሉም ዜጋ ግልጽ ነው። የህዝብ የመቃወም መብት ሊከበር የሚችለው ተቃውሞን፣ መብትን የነፈገውን አገዛዝ በመቃወም ነው። የኢትዮጵያ ህዝብ እየተፈራረቁ የብረት ቀንበር ሲጥሉበትና ቁብ ሲሉበት የነበሩትን አምባገነኖች መሸከሚያ ጫንቃ አጥቷል። ባርነትን ያጸደቀ፣ ትዕግስትን፣ ውርደትን የተከናነበ፣ ሰላምን ተቀብሎ መገኘት የሚጠበቅበት አይደለም። ባጭሩ መብቴ ተገፈፈ፣ በቃኝ፣ አልቻልኩም፣ አሻፈረኝ ያለ ህዝብ ማመጽ መብቱ ብቻ ሳይሆን ግዴታውም ነው። የህዝብ የተቃውሞ መብት በትግል እንዲከበር በቅድሚያ ህዝቡ የመንግስት ስልጣንና መሰረት እሱ ራሱ ህዝቡ መሆኑን መቀበልና ለመንግስት የተቀማውን መብት ቅዱስ መብቴ የሚለውን ለማስመለስ ቆርጦ መነሳትን የግድ ይላል። ከመንግስት ማን ተጋፍቶ ፖለቲካና ኮረንቲ በሩቁ ያለ አቅም መፈራገጥ ለመላላት ወዘተ እያሉ መብቱን የቀማውን ህገወጥ አገዛዝ ፈርቶ የመብቱን መገፈፍ ተቀብሎ መኖር የአገዛዙ ባሪያ ከመሆን ማምለጥ አይቻልም። ዛሬ ህዝቡ በወያኔ ላይ ከመቼውም ጊዜ በበለጠ መብቱን ለማስከበር ነቅቶ የተነሳበት ወቅት ነው ማለት ይቻላል። ወያኔም ተደፈርኩ በሚል የህዝቡን አመፅ ለማፈን የሚችለውን ሁሉ በማድረግ ላይ ይገኛል። ወያኔ የህዝብን ስልጣን ቀምቶ በአፍአዊ ሽንገላ ተሰማርቶ የተለየ ሐሳብን ያቀረመ፣ ተቃውሞን ያሰማ፣ የሚያሳድድ፣ የሚያፍንና የሚፈጅ መሆኑን ከቋራ እስከ ሞያሌ፣ ከአረካ እስከ ጋዋኔ፣ ከአርባ ጉጉ እስከ ጋምቤላ፣ ከሎቄ እስከ ዲላ፣ ከጋሞ ጎፋ እስከ ሱሉልታ፣ ከአርሲ እስከ ሐረር፣ ከባሌ እስከ ወለጋ፣ ከኢሉባቦር እስከ ጎጃም፣ ከከፋ እስከ ጎንደር የፈሰሰውና ዛሬም እየፈሰሰ ያለው የንጹሃን ዜጎች ደም ሕያው ምስክር ነው። ህዝቡ በየጊዜው በወያኔ ላይ የሚያነሳቸው ተቃውሞዎች በተግባር የሚያሳየው የሚያረጋግጠው ህዝቡ በመሰረታዊ መብቱ ክቡር መሆን ማመኑንና ይህን የማይገረሰስ መብትና ነጻነት ለማንም አሳልፎ ለመስጠት አለመፍቀዱን ነው። በመሆኑም ህዝቡ በተቃውሞ እንቅስቃሴ መሰማራቱ የተገፈፈ ሰብዕናውን ለማስከበር እንጂ ሌላ ምክንያት ኖሮት አይደለም። ይህን ብዙ በደሎችን እንደ ምክንያት አቅፎ የተነሳን ሰፊ የህዝብ ተቃውሞ በተወሰነ የግዛትም የብሔረሰብ ደረጃ ወስነውና አሽገው የደገፉ መስለው ሊያዳክሙ የሚጥሩትን ወያኔም ሆነ ባዳን ኃይሎች ማሰማራታቸውንም እናያለን። ጠንቀቅ ያደረ ልጅ ማለቱ ወቅታዊና አስፈላጊም ነው። የህዝብን ትግል ገንጣዮች ሲጠቀሙበት ከዚህ ቀደም አይተናልና። የወያኔ መሪዎች ፍላጎት ሃናፈ ወይም አልፋና ኦሜጋ ብቸኛ የመንግስት ስልጣን ባለቤት ሆነው እስከ ወዲያኛው ለመኖር ነው። ወያኔዎች ጠመንጃ ጨብጠው የያዙት ስልጣን በኢትዮጵያውያን ፈቃድ ተጠብቆ ሊቆይ እንደማይችል ጠንቅቀው ያውቃሉ። የሚያወጧቸው ህጎች እነሱ ሌሎችን ለመከፋፈል ለማሰርና ለመግደል የሚገለገሉባቸው እንጂ ህጋዊነትን ለማስከበር የሚያግዙ ህዝብን በሰላም ለማስተዳደር የሚያገለግሉ አይደሉም። ኢትዮጵያዊ ዜግነትን መብት በየጊዜው እየጨፈለቁ የገቡት የዚህ ህግ አልባ ስርዓት መሰረቱ ነፍጣቸውና በየጊዜው ቆስቆሰው የሚያራግቡት ዘረኝነት ጭምር ነው። ኢትዮጵያዊነትን በዘር እርከን እየሸነሸኑ በተዋረድ የፈጠሯቸው ድንበሮች የሁሉም ብሔረሰቦች አስተዳደራዊ መልክዓ ምድር ሳይሆኑ አንዱ በሌላው ላይ በጥላቻ እንዲነሳ ለማድረግ ሆን ተብለው የተወጠነ የጥቅም ልዩነቶች የሚደረጉባቸው የዘረኝነት ወጥመዶች ናቸው። ያልዘሩትን አበቅሉ ያላበቀሉትን አጭሉ እንደሚባለው ዛሬ በተጨባጭ ወያኔ እየደገሰልን ያለው ድግስ ማሳረጊያው ዋይታ የሞላበት ቤት እንዳይሆን ከወዲሁ ማርከሻውን ማሰናዳት የግድ ነው። ማርከሻውም ወያኔ በቀደደው ቦይ በጎጥ ተከፋፍሎ መፍሰስ መታገል ሳይሆን እንደ የካቲት 1966 ጎጥ ሃይማኖትና ጾታ ሳይገድቡን በህብረትና ባንድነት ተሰባስቦ መታገል ነው። የህዝቡም የተቃውሞ እንቅስቃሴ ፍሬያማ እንዲሆን ከተፈለገ በየካቲት 1966 እንደታየው ሁሉንም ህዝብ ወይንም አብዛኛውን የህብረተሰብ ክፍል ለማቀፍና ለማሳተፍ መቻል አለበት። ስፋቱ ጥልቀቱና ቀጣይነቱ መረጋገጥ ይኖርበታል። ትግሉ በየፈርጁ ተካሂዶ ሊከሰት እንደሚችል የወቅቱ የኢትዮጵያ ሁኔታ እየጠቆመ ነው። ቀደም ሲል በአዲስ አበባና በአገሪቱ ታላላቅ ከተሞች የተደረገው የወረቀትና የተነፉ ፊኛዎች የመበተን ተግባር ብልጭ ድርግም ሲሉ የነበሩትን የተቃውሞ ሰላማዊ ሰልፎች፣ በሃይማኖት ተቋማት አካባቢ ሲካሄድ የቆየው የሃይማኖት ነጻነት ትግልና በቅርቡ ደግሞ ያለማቋረጥ የቀጠለው በአዲስ አበባና በሌሎችም የአገሪቱ ከተሞች የሚታየው የወያኔን የመሬት ነጠቃ የአዲስ አበባ ማስተር ፕላን በመቃወምና ታዊ አስተዳደርን በመፈለግ የተነሳው የህዝብ ተቃውሞ ወዘተ የሚጠቀሱ ናቸው። እነዚህን የህዝብ የተቃውሞና ቢተኝነት አስተሳስሮና ማክሎ ህዝቡን ለወሳኙ ህዝባዊ አመጽ እንዲነሳ ማድረግና በተበታተነ ሁኔታ የሚስተጋባውን ህዝባዊ ጥያቄ ማህበራዊ፣ ኢኮኖሚያዊና ፖለቲካ ቅርጽ አላብሶ ማታገል ያቀኛ ፖለቲካ ድርጅቶች ኃላፊነት መሆኑን ኢህአፓ በጽኑ ያምናል። ያገዛዙን እድሜ ለማሳጠር ጥንቃቄና ዘዴ በተመላበት መንገድ ጸረ ወያኔ መፈክሮችን በየግድግዳው መጻፍ፣ ወያኔ በሚጠራው ስብሰባዎች አለመገኘት፣ የወያኔ አባላትና ደጋፊዎች ከሆኑ ንግድ ቤቶች አለመግባት፣ አለመሸመት፣ አጠቃላይ ወያኔን በሁሉም መስክ በሚጎዳ መንገድ እቀባን ማድረግ፣ ህዝብን የሚቀሰቅሱ የወያኔን ገበና የሚያጋልጡ ጽሑፎችን ማሰራጨት፣ በየመስሪያ ቤቱ የተሰከሰጉ ከሃዲዎችንና ያገዛዙን አገልጋዮች ማግለል፣ ድርጊቶቻቸውን ማጋለጥና ህዝብ እንዲያውቃቸው ማድረግ ወዘተ ተገቢ ነው። ከዚሁ ጋር ጎን ለጎን የተቀናጀና ስፋት ያለው የተቃውሞ ሰላማዊ ሰልፍን ማድረግ፣ ስፋት ያለው የተጠናና የተቀናጀ የሥራ ማቆም አድማ ማድረግም የሚጠቀስ ነው። የተማሪዎች የተቃውሞ እንቅስቃሴ ከአስተማሪዎች ጋር ተደጋግፎ፣ የመንግስት ሰራተኛው ከላባደሩ ጋር ተቀናጅቶ፣ ሁሉም የሃይማኖት አማኞች በአንድ የጸሎት ጉባኤ ተባብረው አገራዊ ይዘት ያለው ትግል እንዲያካሂዱና ህዝብ ተባብሮ በአገዛዙ ላይ በአንድነት እንዲነሳ ማድረግ ያስፈልጋል። ህዝብ ተባብሮ ክንዱን ካነሳ የሚበግረው ባለመሳሪያ አለመኖሩን ሩቅ ሳንሄድ ከራሳችን ከየካቲቱ ህዝባዊ አመጽ መማር እንችላለን። የህዝብ ትግል ግን አንድነትን ካጣ ለወያኔና ለጠባቦች በር ከከፈተ የጋራ ትግልን ትቶ በቁጥ ደረጃ መከፋፈል ከሰፈነ መጨረሻው ከቶም የማያምር መሆኑን ያየነውና ወደፊትም የምናየው ነው። ድርጅቶች በ1983 ዓ.ም የወያኔን ዘረኛ ፖለቲካ ጭራ ይዘው ሊጓዙ ሞክረው ያደረሱትን ጉዳትና የደረሰባቸውን ውድቀት ማስታወስ ተገቢ ይሆናል። ወያኔ በኢትዮጵያ ሕዝብ የተጠላ ደም የተቃባና በዚህ ምክንያት በጠመንጃ ድጋፍ ብቻ ገደል አፋፍ ላይ ተንጠልጥሎ ያለ ድንጉጥ አውሬ ነው። ሰብአዊ መብት ረገጣው እያስነሳበት ያለው የሕዝብ ተቃውሞና አመጽ ባዕዳን ጌቶች እንኳ ሊሸፍኑለት ከብዷቸዋል። በስልጣን ላይ ያለ አምባገነን አገዛዝ በኃይል በፕሮፓጋንዳና በጥቅ ሕዝብ እያለያየ ለመግዛት የዘራው የከፈፍል መርስ በአገሪቱ አንድነት ላይ የሚያጠላው ጥላ በቀላሉ የሚታይ አይደለም። ስለሆነም ይህ አይነቱን አምባገነናዊ ጎጠኛና አገር አፍራሽ አገዛዝን ለዘለቄታው ለማስወገድ አገር ወዳድ ዜጎች ሁሉ ያልተቋረጠና ያላሰለሰ ትግል ማድረግ እንዳለባቸው ላፍታም ቢሆን መዘንጋት የሌለባቸው መሆኑን ኢህአፓ ዛሬም በአጽንኦት ያሳስባል። በብሪት ለተወጠረው አገዛዝ መፍትሄው ህዝባዊ ትግል እንጂ ዝምታ አለመሆኑን ታሪክ በተደጋጋሚ አስተምሮናል፣ አስመስክሯልም። በታሪካዊ ወቅቶች ሲደረስ ምን ላይ መጣን? ምን ማድረግስ አለብን? በሚል ጥያቄዎችን አቅርቦ አቁንና ተጨባጭ ሁኔታውን መሰረት ያደረገ ምላሽ መስጠት ይጠበቅብናል። በምኞትና በጨፍን ወደፊት ለመሄድ አጥጫን ለመምረጥ አይቻልምና ያለፉት 24 ዓመታት ብቻ ሳይሆን ትግል በረጅሙ ለምንና እንዴት ተደናቀፈ? ለወያኔ ስልጣን መምጣትና መደላደል እነማንስ ጉዝጓስ ሆነው ተገኙ? ቀጠሉ ብሎ መጠየቅም የግድ ይሆናል። ዘረኛው ወያኔ ትግሌ ጸረ አማራ ነው ሲል በሚጋልበው የክፍፍል ጋሪ ላይ የወጡለት ሳይውል ሳያድር ለወያኔ ፍጹም ስልጣን ሰለባ ሆነው አስከፊ ውድቀትን ተከናንበው እስከዛሬም ማንሰራራት አልቻሉም። በመሆኑም ከስህተታቸው ተምረው በአንድነቱ ትግል ለመሳተፍ ከመጣር ፈንታ በሕዝብ ትግል ላይ ሊፈናጠጡና አቅጣጫ ሊያስቱ መጣራቸው ውጤት አልባ ሆኖ የሚቀር ነው። በተግባርና በሚደረግ ትግል ዙሪያ የድርጅት ህልውና ሊከሰት ሲገባው ማንነት የሚገለጸው ከኛ በላይ ታጋይ ላሳር በማለት ድንፋታ ብቻ ከሆነ የህዝብም ትግ ብዙ አመርቂ ውጤትን አያገኝም። ጨው ለራስ ስትል ጣፍጥ ማለቱ በዚህ ላይ አግባብ ያለው ይሆናል። የሚታገል ህዝብ ለድል የሚያስፈልገውን አቋም፣ ዘዴና መሳሪያ ራሱ ማወቅ አለበት። ድርጅቶችም የዚህ ግንዛቤ አራማጅ ወይም አስጨባጭ መሆን አለባቸው። የህዝብ የጋራ ትግል ማርከሻውና የሚጥለው መሆኑን በመረዳት ወያኔ ህዝብን ከፋፍሎና አቃርኖ ሲገዛ ቆይቷል። ትግሎችም ተነጣጥለው ብቅ እያሉ በተናጠል ተጠቅተዋል። በቅርቡ እንኳ ሙስሊም ወገኖቻችን ያደረጉትን ረጅም ትግል ሌላው ክፍል ሊያጅበው ባለመፍቀዱ ወይም ባለመቻሉ ትግሉ የተጠቃው በእኛው ድክመት መሆኑን ማመን ይኖርብናል። ለወያኔ መድኃኒቱ ለመከፋፈል ሲባዝን ክፍፍልን የሚያጠናክር ጩኸት ማሰማት ሳይሆን ማበርና አንድነትን ማጠናከር ነው። ትግልን በጋራ ማካሄድ ነው። ሁሉም በየፊናው ለራሱ ብቻ በሚለውና ዛሬ ጽንፈኞች የሚያሰሙት ጩኸት ለወያኔ ጮማው ነው፣ ይጠቅመዋል። በጋምቤላ፣ በሸዋ፣ በጎንደር፣ በአዋሳ ወዘተ ትግሎች ተፋፍመዋል። ግን አንዳንዶች የተደራጀ ትግል እያካሄድን ነው በሚል ቢዋሹም የተቀናጀና አንድነትን የያዘ ትግል አለመሆኑ የሚደበቅ አይደለም። ወያኔ ይህን ክፍተት አግኝቶ ክፍፍልና መነጣጠልን ሊያሰፋ ሲጥር በዚሁ ከይቲ ዘመቻው ጀሌው ሆነው እያጀቡት ያሉ አሉ። ምን ማድረግ አለብን ስንልም በየቦታችን መወሰንና መብላላት ሳይሆን በዋናው ጠላት ላይ ማበር ነው። ይህን ወሳኝ ተልእኮ የሚያደናቅፉ ሁሉ ወደዱም ጠሉም ሰልፋቸው ከወያኔ ጎን መሆኑን ቢክዱትም ሐቅ ሆኖ የሚያስወግዛቸው ነው። በሕዝብ መሃል ያሉ ቅራኔዎች ዋነኛ ሳይሆኑ መለስተኛና በዴሞክራሲያዊ ውይይት የሚፈቱ መሆናቸውን በመካድ ወያኔ የእርስ በርስ ቅራኔን ተክሎ ውሃ እያጠጣ ተራራ ሊያሳክል ሲጥር ዓመታት አልፈዋል። ጉዳቱንም ያየነው እና እያየነው ነው። ቅራኔዎች የሚፈቱት በዴሞክራሲ እንጂ አርባጎጉና አሶሳ በደኖን ለመደጋገም በመመኘት ወይም በመጣር አይደለም። ስለሆነም ዛሬ የሕዝብ ወገን የሆኑ ድርጅቶች ሚና መሆን ያለበት የሕዝብን አንድነት አጠናክሮ በዋናው ጠላት በወያኔ ላይ መረባረብ ነው። ከውሱን ጥያቄዎች ወደ አገር አቀፍና መሠረታዊ ጉዳዮች መሸጋገር ነው። መተባበርና ማበር ነው። ወያኔን በጋራ ጥሎ የሕዝብን መብት የሚያስጠብቅና ሕዝብን ወደሚወክል ሥርዓት ለመሄድ ሰላማዊ ሽግግር ማድረግ ነው። ከዚህ ውጭ አለ የሚባል መፍትሄ የለም። የኢትዮጵያ ጠላቶች ሕዝብን በመከፋፈል አመፁን ውሱን አድርጎ በመከለል ለወያኔ ሊጠቅሙ ተነስተዋል። ተነሱ ታገሉ ስንል ቆይተናል። ሕዝቡ ወያኔ ሥልጣን ከያዘ ጀምሮ ሲታገል መቆየቱ ደግሞ የታየ ነው። ምንም እንኳ አመፁ በተፈለገው ግለትና ስፋት ባይካሄድም የአዲስ አበባና የኢትዮጵያ ሕዝብ ወይም ወጣቱ እንደተኛ ተደርጎ የሚነገረውም ትክክል አለመሆኑ ሲገለጽ የቆየ ነው። ወያኔን ብርቅ እያስያዘ የመጣ ተቃውሞ በአሁኑ ወቅት በመካሄድ ላይ ስለሆነ ቀደም ብሎ እንዳቀረብነው ይህም እንዳይመታና እንዳይከሽፍ መደረግ ያለበትን ሁሉ በጊዜ መረዳቱና ተግባራዊ ማድረጉ አስፈላጊና አማራጭ የለሽ ነው። ለዚህም ነው ትግሎቹ ይተባበሩ፣ አንድነት ይስፈን፣ ይቀናጁ፣ ለዴሞክራሲያዊት ኢትዮጵያ የሚታገሉ ሁሉ በአንድነት ይታገሉ የምንለው። ለዚህም ነው ይህን አቋምና አማራጭ የሚቃወሙና ከዚህ በፊትም ገብተንበት ከነበረው ማጥ ሊከቱን የሚቃጡትን በግልጽ የምንቃወመው። አለበለዚያ ተጠቃሚው ወያኔ ይሆናል። ተንገዳግዶ የነበረው ተመልሶ የሚቆምበትና ሕዝብን አገርን ማጥፋቱን የሚቀጥልበት ሁኔታ ይፈጠራል። ወያኔ ሲሸፈንለት የቆየው ገበናው በአደባባይ ተሰጥቷል። እኩልነትን አመጣ የተባለው ልብ ወለድ መሆኑ ታውቆበታል። የኢኮኖሚ እድገትን አምጥቻለሁ በማለት ያሰራጨውን ፕሮፓጋንዳ ወደ 20 ሚሊዮን የደረሰው ረሃብተኛ ውሸት ብሎ አጋልጦታል። ሕዝቡ ደግፎታል ብለው ለሚዋሹትም ወያኔ በስልጣን ላይ ያለው በአፈናና በግድያ እንጂ ሕዝብ ጸረ ወያኔ መሆኑን በማያወላውል መንገድ አሳይቷቸዋል። ለአገራችን አዲስ ብሩህ ምዕራፍን የሚከፍት አጋጣሚ አለልን። አያያዛችን ውጤቱን ይወስናል ማለት ነው። ከመንታ መንገድ መድረስ አይነት ነው። ወደ ተፈለገው መንደር ወይም ወደ አውሬ መፈንጫ ጉዞ በየት? አያያዝ እንዴት? የሕዝብ አመፅ ድሉን ሊቀማ እንደሚችል ለማወቅ የራሳችንን የካቲትና በቅርቡም የግብፅ ሕዝብን ሰቆቃ ማየት ለምንችለው ግልጽ ነው። የተባበረ ትግል ለዴሞክራሲያዊት ኢትዮጵያ። ወያኔ ላይ እንረባረብ። ጠባቦችና ትምክህተኞችን እንቋቋም። አመፅ ለዴሞክራሲያዊት ኢትዮጵያ።
ቀድሞ ለፋሽስቶ ያጎነበስን ዛሬም ለቆጠኞ እንበረከትን የነፃነት ዋጋ ድንበሩ ከዚያን በዘርን አትመርቅ ግንባር ከናታየው ሉዓላዊነት በቅርብ ያስከው ያገር ትግር መላሽ ይሃፋ እውነት ነው የሕዝብ ተስፋን ግንባር ከናታየው
ቅንነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትን አትቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ